ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ያልተፈቱ ሁሉ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው።
ጠበቆች ከዛ ውስጥ ወጡ ሕክምና እንዲያገኙ ብቻ ነው የሚለምናቸው ማለት ነው።
ክሳቸው ተሰርዞ ይፈታል ብሎ ሳበቃ እንደገና ላይ ነጥሎ የኔ ልጅ ያስቀረበት ምክንያቱ አይገባኝም።
በምን መስፈርት እነዚህ ሰዎች እስካሁን ድረስ እስር ቤት እንደቆዩ ወደፊት እንዴት እንደሚቀጥሉ ለእኛ በጣም ግልጽ አለ። ይሄን ነው አጥብቀንም እኛ ለፍርድ ቤት እየጠየቅን ያለ ነው። ለራሳቸው ለጠቅላይ አቃቤ ሕጉ ቢሮ ገብተን ራሳቸውን ጠቅላይ አቃቢ ህግን አግኝተን አነጋግረናቸዋል።
ዘገባ ይዘናል።
መጀመሪያ እድር ነው የነበረው። እድሩን አፈረስንና ኮርፖሬሽን አቋቋም።
ኢትዮጵያውያን አብሮ መብላት እንጂ አብረው መስራት አይችሉበትም እየተባለ ሲነገር የኖረውን ተረት ወደ ተረትነቱ መልሰን እኛ አብሮ መስራት እንደምንችል በተግባር ለማረጋገጥ በምንም መልኩ ቢሆን ኢትዮጵያዊ መረዳዳትንም ይዘን ለመጓዝ
በፕሮጀክት ጥናት በኩል አሁን ትኩረት የሰጠ ነው በሪየል ስቴት ነው።
እዚህ ሀገር የተስተካከለ ቪዥን ካለ ምንም ማድረግ ይቻላል።
የኢትዮጵያ አንድነት መረዳጃና የልማት ማህበር ኮርፖሬሽን መሪዎች ናቸው፣ አነጋግረናቸዋል።
ለሁሉም እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ።
እሁድ ግንቦት 19 2010 ዓመተ ምህረት
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዘንድሮ ዳላስ ቴክሳስ ውስጥ በሚካሄደው 35ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በዓል ላይ ለመገኘት እንደሚፈልጉ በዩናይትድ ስቴትስ የኢትዮጵያ ኤምባሲ ፌዴሬሽኑን በደብዳቤ መጠየቁ ተገለጸ።
እያዩ ዘነበ እባላለሁኝ። የፌዴሬሽኑ የሕዝብ ግንኙነት ኃላፊ ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያን ስፖርት ፌዴሬሽን ዳላስ ላይ በሚካሄደው እዛ መገኘት እንደሚፈልጉ በኤምባሲው በኩል ደብዳቤ ደርሶናል። ይህንንም በሚመለከት አሁን በነገው ዕለት በሜሞሪያል ዴይ ማለት ነው አስቸኳይ የቦርድ ስብሰባ ተጠርቷል። በዚህ ነገር ላይ ለመነጋገር ማለት ነው።
ማን ነው ደብዳቤውን ፈርሞ የላከላችሁ?
አዎ፣ ደብዳቤውን የፈረሙት አቶ ካሳ ተክለብርሃን ልዩ መልክተኛና ባለሙሉ ስልጣን አምባሳደር እሳቸው ናቸው የፈረሙት።
አድማጮች እያዩን አመሰግናለሁ። ይህን ጉዳይ በሚመለከት ከኢትዮጵያ ኤምባሲም ሆነ ከጠቅላይ ሚኒስትር አብይ ጽህፈት ቤት ተጨማሪ መረጃ ለማግኘት እየሞከርን ነው። እንዳገኘን እናቀርባለን። የኢትዮጵያው ጠቅላይ አቃቤ ሕግ አቶ አንዳርጋቸው ጽጌን ጨምሮ በተለያዩ ወንጀሎች ተከሰው የነበሩ 576 እስረኞች በይቅርታ እንዲፈቱ መወሰኑን በትናንት ዜናችን ገልጸን ዜናው እስከቀረበበት ሰዓት ግን አቶ አንዳርጋቸውም ሆኖ ሌሎቹ እንዳልተፈቱ ጠቅሰናል። ዛሬስ ወደ አዲስ አበባ ዘጋቢያችን ዘንድ ደውዬ ነበር። መለስካቸው
አዲሱ እንዳልከው የአርበኞች ግንቦት ሰባት የቀድሞ ጸሐፊ አቶ አንዳርጋቸው ጽጌን ጨምሮ 576 ግለሰቦች በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ መወሰኑን ትናንት ጠቅላይ አቃቤ ሕጉ ይፋ አድርገዋል። ይሁን እንጂ አቶ አንዳርጋቸው ጽጌም ሆኑ ሌሎች በልዩ ሁኔታ ይቅርታ ተደርጎላቸው እንዲፈቱ የተወሰነላቸው የተባሉ ሰዎች እስካሁኑ ሰዓት እንዳልተፈቱ ታውቋል። የቅርብ ምንጮች ለቪኦኤ እንዳስታወቁት አቶ አንዳርጋቸው ነገ ሊፈቱ እንደሚችሉ ከሚገኙበት ከአቃቂ ቃሊቲ ማረሚያ ቤት የወጡ መረጃዎች ይጠቁማሉ። ይሁንና እስካሁን ባለው ተመክሮ በማያጠራጥር ሁኔታ ይህን ማረጋገጥ አስቸጋሪ እንደሆነም እነዚሁ ምንጮች ይናገራሉ። ከአቶ አንዳርጋቸው ጽጌ ጋር በልዩ ሁኔታ እንዲፈቱ የተወሰነላቸው ወደ 570 የሚጠጉ እስረኞችም ዝርዝር እና ማንነትም በውል አይታወቅም። በአጠቃላይ የተገለጸው ነገር ግለሰቦቹ ስነ ምግባራቸውና መጸጸታቸው ታይቶ ከእስር ቢፈቱ ለህብረተሰቡ ስጋት የማይሆኑና የፖለቲካ ምህዳሩን ለማስፋት በማሰብ መሆኑን ብቻ ነው ጠቅላይ አቃቤ ሕግ ያስታወቀው። በሌላ በኩል የቀድሞው የኢትዮጵያ ገቢዎችና ጉምሩክ ዋና ዲሬክተር አቶ መላኩ ፈንታ፣ ምክትላቸው አቶ ግብረ ዋህድ ወልደ ጊዮርጊስ፣ ከታወቁት የንግድ ሰዎች መካከል ደግሞ አቶ ከተማ ከበድና ሌሎችም መፈታታቸው ታውቋል። የእናቱ አንዳርጋቸውን ፍቺ ሁኔታ ወደፊትም እየተከታተል እንዘግባለን። አዲስ ወደ አንተ።
አመሰግናለሁ መለስካቸው። መለስካቸው አሁን ወደ ስቱዲዮ እንደገባው በነገረኝ መሰረት አቶ አንዳርጋቸው ወላጅ አባት አቶ ጽጌ ሀብተ ማርያም መኖሪያ ቤት ሄዶ እንደነበር እርሳቸውም ከተናን ጀምሬ እየጠበቅኩ ነው፣ ከዚህ ውጪ ምንም የምነግርህ ነገር የለም ብለውታል። አሁን ማምሻውን ምናልባት ወደፊት እሱ እንዳለው ዝርዝር ሲኖረን እናቀርባለን። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ዳግመኛ በተቀሰቀሰ የኢቦላ ወረርሽኝ ሰሞኑን ደግሞ ሌላ አንድ ሰው ሞተ። ይህም የአገሪቱ ጤና ጥበቃ ሚኒስቴር እንዳረጋገጠው በወረርሽኙ የሞቱትን ሰዎች ጠቅላላ ቁጥር 12 ያደርሰዋል። የአሁኑ ህመምተኛ የሞተው በሰሜናዊ ምዕራብ የኢኳቲር ክፍለ ሀገር ውስጥ በምትገኝ ገጠሪቱ ኢቦኮ መንደር ውስጥ መሆኑን የጤና ጥበቃ ሚኒስቴሩ መግለጫ አመልክቶ ሌሎች አራት ሰዎች ህመሙ እንዳለባቸው የሚጠረጠሩ እንደዋሉም ታውቋል። በአሁኑ ወቅት በኮንጎ 32 የተረጋገጡ የኢቦላ ህሙማን እንዳሉም ታውቋል። በዋሽንግተን ፖስት ጋዜጣ ዘገባ መሰረት አንድ የዩናይትድ ስቴትስ ባለሥልጣናት የሚገኙበት የልዑካን ቡድን ፕሬዚዳንት ዶናልድ ትራምፕ በመጪው ሰኔ 5 ቀን ሲንጋፖር ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሊያደርጉ ስለታቀደው ውይይት የሚደረገውን ዝግጅት ለመመልከት ዛሬ እሁድ ወደ ሰሜን ኮሪያ ማቅናቱ ተገልጧል። ከዝግጅቱ ጋር ቅርበት ያለው ምንጭ ጠቅሶ የዘገበው ዋሽንግተን ፖስት ጋዜጣ እንዳመለከተው በደቡብ ኮሪያ የቀድሞ የዩናይትድ ስቴትስ አምባሳደር ሱን ኩም አሁን በአምባሳደርነት ከሚገኝበት ከፊሊፒንስ ተጠርተው ቡድኑን እንዲቀላቀሉ መደረጉም ታውቋል። ፕሬዚዳንት ትራምፕም የሁለታችን ውይይት መሰናዶ እንደቀጠለ ነው ማለታቸው ታውቋል። አራት የሩሲያ ወታደሮች በዛሬው ቀን በሶሪያ የነውጠኞች ጥይት መገደላቸው ታወቀ። በመጨረሻም ዜና እረፍት። በዩናይትድ ስቴትስ ዳላስ ቴክሳስ ነዋሪ የነበረው ጋዜጠኛ ስጦታው በላይ ከዚህ ዓለም በሞት ተለይቷል። ስጦታውን በተመለከተ የዛሬ ሳምንት እሁድ በምናቀርበው የሬዲዮ መጽሔት ልዩ ዝግጅት ይኖረናል። የስጦታው የቀብር ስነ ስርዓት ማክሰኞ እዚያው ዳላስ ውስጥ እንደሚፈጸምም ከቤተሰቡ ተረድተናል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 19 2010 ዓመተ ምህረት ምሽት ፕሮግራም ነው።
ሰሞኑን ሆላንዷ ከተማ ሮተርዳም ውስጥ በሰባ ዘጠኝ ዓመት ዕድሜዋ ያረፈችው ፀሐይ በራሄ ከተጫወተቻቸው ጣዕመ ዜማዎች ነበር የጋበዝናችሁ።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ያልተፈቱ እንዲለቀቁ ጠበቆችና ቤተሰቦች እየጠየቁ ናቸው።
ኢህአደግ በመላ ሀገሪቱ የተፈጠረውን ቀውስ ለማርገብ ካለፈው ታህሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመፍታት መወሰኑን በቀድሞው ጠቅላይ ሚኒስትርና መሪውም በነበሩት በአቶ ኃይለማርያም ደሳለኝ አማካኝነት ካሳወቀ አምስት ወራት ተቆጥረዋል። የገዥውን ፓርቲና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞው ፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ሥራውን ጨርሰው እስረኞችን የመፍታቱን ሂደት በሁለት ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። መንግስትም ሆነ ገዢው ፓርቲ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብሉ የቆዩ ቢሆንም በእነዚህ ባለፉ 5 ወራት ጊዜ ውስጥ ታዋቂ ጋዜጠኞችንና ፖለቲከኞችን ጨምሮ በሺዎች የሚቆጠሩ እስረኞች በምህረት፣ በይቅርታ፣ ክሳቸውን በማቋረጥና በአመክሮ በሚል እየተለቀቁ ነው። ይህም ሆኖ ግን አሁንም ቁጥራቸው የበዛ እስረኞች እንዳልተፈቱ የእስረኛ ቤተሰቦችና ጠበቆቻቸው እየተናገሩ ነው። ጽዮን ግርማ ከእስር የመፈታት መብት ለሁሉም ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ ማመልከቻ ያቀረቡ ጠበቆችና ካልተፈቱት እስረኞችም የጥቂቱን ቤተሰቦች አነጋግራ ተከታዩን ዘገባ አጠናቅራለች።
የኦነግ ወይም የግንቦት ሰባት አባል ናቸው በሚል የሽብር ክስ ቀርቦባቸው በእስር ላይ የሚገኙ ተከሳሾች ከሌሎቹ ተነጥለው ከእስር አለመፈታታቸው እንዳስከፋቸው ከእስረኛ ቤተሰቦች የተወሰኑት ለአሜሪካ ድምፅ ተናግረዋል። ቁጥራቸው በርከት ያለ በሽብር ወንጀል የተከሰሱ ደንበኞች ያሏቸው 4 ጠበቆች በበኩላቸው የኢትዮጵያ መንግስት የገባውን እስረኞችን የመፍታት ቃል እንዲያከብር ጠይቀዋል። በአንድ አይነት ክስና በተመሳሳይ የክስ መዝገብ የተከሰሱ እስረኞችን ህገ መንግስቱን ተከትሎ ከእስር እንዲለቃቸው ለጠቅላይ አቃቤ ጽፈት ቤት አቤቱታ ማቅረባቸውንም ለአሜሪካ ድምጽ ገልጸዋል። አቤቱታቸውን ከሚያቀርቡ የእስረኛ ቤተሰቦች መካከል አንዷ ማስተዋል ግዛቸው በሽብር ወንጀል ተከሶ በእስር ላይ የሚገኘው ወጣት ዮናስ ጋሻው እህት ናት። ወንድሜ ነው የእናቴ ልጅ፣ አብረን እየሄድን ነበረ ሳሪስ አካባቢ የታሰረው ትላለች። በታህሳስ ወር 2008 ዓ.ም የታሰረበትን ሁኔታ ወደኋላ መለስ ብላ በማስታወስ በእስር ላይ ያለ በደረሰበት ድብደባና ማሰቃየት አንድ እግሩ መጎዳቱን ትናገራለች። በሁለት እግሮቹ ለመራመድ ስለማይችልም በብረት መራመጃ እየታገዘ እንደሚንቀሳቀስ ገልጻለች።
በዛ ላይ የተሟላ ምግብ አግኝ ሁሉ ለሕክምና በዛ ላይ ተከልክሏል። ሕክምና እንዳያገኝ እንኳን ማለት ነው። በዛ ላይ ሽንት ቤትና ለዚህ ብቻውን እንኳን መንቀሳቀስ አይችልም እና እኔ ለማን አካል እንደምችል መናገር እንደምችል ራሱ የት መሄድ እንዳለብኝ ግራ ገብቶኛል። ለማን አቤት እንደሚባል ማለት ነው። እኔ በቃ ምን ብዬ ልንገርሽ፣ በዛ ላይ ገና የአንድ አመት ህጻን ልጅ ስቶ ነው የታሰረው። ሚስቱ ይረዳት የለም። በዛ ላይ በቤት ክራይ ነው የምትኖረው እና በቃ እኔም የሚገልጽ ተቀጥሬ ነው በሰምዛም እያሉ በየግል ድርጅቶች የሚኖረው እና በቃ ከአቅሜ በላይ ሆኖብኝ አሁን እስቲ ምግብ ማቅረብ እንኳን ይከብዳል። ምንም በማያውቀው ጉዳይ ነው የተያዘው። እኔም ሳቀው አብሬ ነው የሚኖረው ሲመላለስ እንዲህ አይነት ሌላ ውስጥ ገሆነች ልጅ አይደለም። አብሬም እየተጓዝን ነው አፍሰነ ወሰዱ። ከዛ በኋላ ነው አካሉ እንደሆነ ስል አሁንም ያለበት ኬት ፊቱ ስል ፊቱ እንዲህ የቆሳሰለ እያዩትን እና ምንት ማግኘት አይችልም ተከልክሏል። ከእግሩ አልፎ ከግራንች አልፎ ፊቱ ላይ እንኳን የሚታየው ስንቁስ ላይ እና ለምን አቤት እንደሚባል ብቻ እንጃ ግራ ገብቶኛል።
መንግስት እስረኞችን እንደሚፈታ ከገለጸ በኋላ ወንድሟ ይፈታል ብላ በጉጉት ብትጠብቅም ሌሎች እስረኞች ሲፈቱ የእርሱ አለመፈታት ግራ እንዳጋባት ትገልጻለች።
ይፈታሉ ተብሎች ስንዝዝራ ስራወጥም እኔ በጉጉት ሄድኩ። ስሄድ ግን እንደገና ወደ ጨለማ ቤታ ዙሪያቸውን እንዲያገኙ ምንም በጣም እንትን አልተፈቱ። እኔ እስካሁን በባለፈው ከተፈቱት ጋር ይፈታሉ ብዬ በጉጉት ስለው ምንም ስመላለስ ነበረ እና ምለምለው በቃ በህይወት ወንድሜ እንዲፈታል በህይወት እያለ ወጥቶ ሕክምና እንዲያገኝልኝ መድኃኒቱን አገኝም አላገኝም በቃ በህይወት ከዛ ውስጥ ወጥቶ ሕክምና እንዲያገኝ ብቻ ነው የምንለምናቸው ማለት ነው። አሊያም ደግሞ የተሟላ ነገር ውስጥ ነው በህግ ውስጥ ተይዘሽ እኮ የተሟላ ነገር ማግኘት ሰብአዊ ነገር ነው። በቃ ትንሽ ሰብአዊ ነገር ሊሰማቸው ይገባል። ግን እንደዛ ምን እያዩት እንኳን እንጃ ህክምና አለማግኘት ማለት ከባድ ነው።
አቶ ሲያምር ጌቴ በእስር ላይ የሚገኘው 100 አለቃ ማስረሻ ሰጤ ያክስት ልጅ እንደሆነ ገልጾልኛል። መንግስት በሽብር ወንጀል የተከሰሱ የፖለቲካ እስረኞችን መፍታት ሲጀምርና በመቶ አለቃ ማስረሻ ሰጤ መዝገብ የተከሰሱ ተከሳሾች ሲለቀቁ የእርሱ ዘመድም ከእስር ይፈታል የሚል ተስፋ እንደነበረው ይናገራል።
መቶ አለቃ ማስረሻ ሰጤ መጀመሪያ የተከሰሰበት ክስ የሽብር ክስ ነው እና 10 አመት ፍርደኛ ነው ከሌሎቹ ጓደኞቹ ጋር። በእሱ መዝገብ ውስጥ ባሉ 6 ተከሳሾች ውስጥ አንዱ የመጀመሪያው የሚጠራውም ስሙ የመጀመሪያው የክሱ መዝገብ የሚጠራውም እሱ ነው። በነ መቶ አለቃ ማስታወሻ ተብለው ማለት ነው። ስለዚህ የመጀመሪያው ክስ ሲነሳ እሱ ሁለተኛ ክስ ቃጠሎ የቅሊንጦ ቃጠሎ ስለነበረበት ተዘለለ። እሱና አንድ ጓደኛው የመቶ አለቃ ዳንኤል የሚባል ሁለቱም ተዘለሉ። ሁለቱም የቃጠሎ ክስ ስለነበረባቸው ማለት ነው። በኋላ ላይ የቃጠሎ ክስ ሲቋረጥ ግን የመጀመሪያው ክስ እንደተዘለለ ቀረና እስካሁን እስር ቤት ነው ያሉት። እንደውም ጭራሽ እንደ ፍርደኛ ከቅሊንጦ እስር ቤት ወደ ዝዋይ እስር ቤት ተዘዋውረው አሁን እዛ ነው ያለው። መቶ አለቃ ዳንኤል ቃሊቲ ነው ያለው። መቶ አለቃ ማስረሻ ሰጤ ደግሞ ቅሊንጦን ያለው ማለት ነው።
ነገር ግን ደካማ እናትና አባቱን ጨምሮ ቤተሰቦቹ እንደ ጠበቁት ሳይፈታ ሲቀር ለሚመለከታቸው የመንግስት ባለስልጣናት በሙሉ አመልክተናል፣ እስካሁን ግን ምንም ምላሽ አላገኘንም ይላል።
እነሱ የሚሉ ወደ ተላከበት አቅጣጫ ሄደን እነሱ ያሉ ምንድን ነው እናንተ ኖርማሊ በኖርማል በአሁን መንግስት በጀመረው ይቅርታ አሁን መንግስት በጀመረው አቅጣጫ ሂዱና ለይቅርታ ቦርድ የይቅርታ ቦርዱ እንዳይላችሁ ከፌዴራል ማረሚያ ቤቶች እነዚህ ሰዎች ይፈቱልን የሚል መልእክት አስተላልፉና እነሱ ደግሞ ወደ ይቅርታ ቦርድ ያስገቡና ይቅርታ ቦርዱ እዛ መንገድ ይሄድ ነው የሚሉት። ያ መንግስት የያዘው አቅጣጫ ነው። እኛ ያንን ማድረግ አንችልም። እኛ የጠየቅነው ፍትህ ይሰጠን። ጓደኞቹ ተፈተዋል። ተመሳሳይ ጉዳይ ተመሳሳይ ክስ ያለባቸው ሰዎች ተፈተዋል። ስለዚህ በዛ አግባብ እነዚህ ሰዎች የመጀመሪያም ያለፈባቸው ምክንያት ይታወቃል፣ እናውቀዋለን። እናንተም ያንን አስረድታችኋል። ሁለተኛው ክስ ግን የመጀመሪያው ክስ ግን በመጀመሪያዎቹ ሰዎች በተፈቱበት አግባብ ይፈቱልን የሚል መልእክት አስተላልፈናል። ግን ምንም ምላሽ የሚሰጠን አካል አላገኘንም።
ሌሎቹ እስረኞች እንደተፈቱት ሁሉ መቶ አለቃ ማስረሻ ሰጤም ከእስር ይለቀቅ ይሆናል የሚል ተስፋ እየጠበቁ መሆኑን ይገልጻል። አቶ ፍታለማው ተሰማ በእስር ላይ የሚገኘው የሌላኛው እስረኛ አቶ አስቻለው ደሴ ያክስት ልጅ ነው። እርሱም እንደ ሌሎቹ እስረኛ ቤተሰቦች የዘመዱን መፈታት ዜና በተስፋ ሲጠባበቅ እንደነበር ይገልጻል።
በደረሰበት ድብደባ ምንም አይነት ሕክምና እስካሁን ድረስም አላገኘም። ሕክምና ተከልክሎ በየጊዜው ቀጠሮ እየተባለ ሕክምና ሊያገኝ አልቻለም። እየተሰቃየ ነው ያለው ልጁ አሁን እንዲወርገ ጨለማ ቤት ማለት ነው። ከዛ ውጭ ግን ቤተሰቦቹ ባለቤቱም ያው በችግር ላይ ነው ያሉት። አሁን የእሱ ቤተሰቦች ማለት ባለቤት ትዳር አለው ልጁ የተጎዳው በብልቱ ላይ ጉዳት ደርሶበታል እና በብልቱ ላይ ጉዳት ደርሶበታልም እሱነን ሕክምና ላገኝ አልቻልኩም። እኔም እንደዚህ አይነት ጉዳት ያደረሱብኝ ሰዎች ደግሞ ለፍርድ ይጠየቁልኝ ያቅርቡልኝ ነው እያለ ጠየቀ ያለ ሰው አሁን ሕክምና ማግኘት አልቻልኩም፣ ሕክምና እንድታከም አድርጉ እያለ ነው ያለው አሁን ጥያቄው። እኛ የምንጠይቀው ደግሞ በቃ ይህን ነው። ፍትህ ካለ ፍትህ ለሁሉም ፍትህ እንድትሰጠው ሁሉ ለሱም የጎደለው ፍትህ ለሱም ፍትህ ይሰጠው፣ ሕክምና የሚያገኝልን ጉዳት ያደረሱበት አካሎች እንዲጠየቁልን እና እሱ እንዲፈታ ነው እየጠየቅን ያለ ነው።
ሌላው በእስር ላይ የሚገኘውና አባቱ አቶ አስማማው ዋለልኝ ከእስር ይለቀቃል የሚል ተስፋ የነበራቸው እስረኛ አቶ ፍቅረ ማርያም አስማማው ነው። ፍቅረ ማርያም የሰማያዊ ፓርቲ አባል የነበረና ግንቦት ሰባትን ሊቀላቀል ነበር በሚል ተከሶ የታሰረ ነው። ከእርሱ ጋራ በተመሳሳይ ክስ ቀርቦባቸው የነበሩ ሌሎች ተከሳሾች ከእስር ተለቀዋል። አባቱ አቶ አስማማው የልጃቸውን የፍርድ ሂደት በትኩረት መከታተላቸውን ገልጸው የቀረበበት ማስረጃ ስለሌለ መጀመሪያ ሊታሰር አይገባውም ነበር በሚል ይከራከራሉ። ከታሰረም በኋላ ደግሞ ፍርድ ቤቱ በሰጠው ውሳኔ መሰረት ከእስር ሊፈታ ሲገባው እስካሁን መቆየቱ እንዳሳዘናቸው ይገልጻሉ። ለሌላው ሰው የተሰጠ መብት ለእኔም ልጅ ይሰጠው ሲሉ ይጠይቃሉ።
እኔ ልጄ ምንም ፍርድ ቤት ተለይቼ አላውቅም። ስሰማ ምስክርም የተመሰከረበት ያጠፋው ነገር የለም። ከበፊቱም ዝም ብሎ ነው ዳኛ እየፈረደላቸው ነው። አሁንም ምንም የተመሰከረ የለም። ሀቂ እሱ ቅሊንጦ ሲቃጠ የግንቦት ሰባቱ ነን እኮ ተፈርዶ አልቁ። አሁን እንደገና ቅሊንጦ ሲቃጠል እሱ ዘዋይ ነው፣ በዚያ ተፈርዶበት አብሮት የተፈረዱ ልጆች ተፈተዋል። እሱ ከዚያ ነበረ፣ ከዘዋይ ነው በግፍ መጥቶ ዝም ብሎ ታስሮ ዝም ብሎ እዚህ መከራ የሚያሳይ እኔ ልጄ ያለ አግባብ ነው በግብ ታስሮ እኔ ጠዋሪ የሌለን እናቱ ደካማ እኔም ደካማ የመጨረሻ ልጅ እሱ ከቤታችን ሆኖ የሚረዳን በር የሚከፍትልን እነሱ ነበር። ዛሬ አሁን የቢር እንኳን ክፍያና እንትን ተቋርጧል። የሚከፍለው የለም። እኛ ረጀን አሁን ገባሪም ወደፊት የለንም። በግፍ ነው የታሰረበት ልጄ። በአዋጅ ክሳቸው ተሰርዞ ይፈታል ብሎ ሳበቃ እንደገና ለነጥሉ የኔ ልጅ ያስቀረበት ምክንያቱ አይገባኝም።
ኢህአዲግ በሀገሪቱ የተፈጠረውን ቀውስ ለማርገብ በሚል ከታህሳስ አጋማሽ ጀምሮ ለ18 ቀናት የስራ አስፈጻሚ ውይይት ካካሄደ በኋላ ፖለቲከኞችና ሌሎች ሰዎችን ለመፍታት መወሰኑን በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አማካኝነት ካስታወቀ 5 ወራት ተቆጥረዋል። የፓርቲውና የመንግስቱን ውሳኔ ተከትሎ መግለጫ የሰጡት የቀድሞ የፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የማጣራት ስራውን ጨርሰው እስረኞቹን የመፍታቱን ሂደት በ2 ወራት ውስጥ እንደሚያጠናቅቁ ተናግረው ነበር። የኢትዮጵያ መንግስትም ሆነ ገዢው ፓርቲ ኢህአዲግ ከዚህ ቀደም የህሊናና የፖለቲካ እስረኞች በሀገሪቱ እንደሌሉ በመግለጽ ሲያስተባብል ቢቆይም ውሳኔው በተላለፈበት በዚህ 5 ወራት ጊዜ ውስጥ በምህረት በይቅርታ ክሳቸውን በማቋረጥና በአመክሮ ታዋቂ ጋዜጠኞች፣ ፖለቲከኞችና የሃይማኖት መሪዎችን ጨምሮ በሺዎች የሚቆጠሩ እስረኞች ከእስር እየተለቀቁ ይገኛሉ። እስረኞቹ ከእስር የሚለቀቁት በተለያየ ጊዜ በመሆኑ እስካሁን ምን ያህል ቁጥር ያላቸው እስረኞች እንደተፈቱ በይፋ አይታወቅም። ያነጋገርናቸው ጠበቆች እንደሚሉት እስካሁን የቱንም ያህል ቢፈቱ አሁንም ቁጥራቸው የበዛ እስረኞች ከእስር እንዳልተለቀቁ ይናገራሉ። ከእስር የመፈታት መብት ለሁሉም እኩል ሊሰጥ ይገባል በሚል ደንበኞቻቸውን ወክለው ለፍርድ ቤትና ለጠቅላይ አቃቤ ሕግ አቤቱታ ካቀረቡት መካከል አቶ አለልኝ ምህረቱ አንዱ ናቸው። አቶ አለልኝ እስካሁን 200 የሚሆኑ በሽብር የተከሰሱ እስረኞችን ወክለው ፍርድ ቤት ይቀርቡ እንደነበር ገልጸው ከነዚህ ውስጥ 65 እስረኞች ከተፈቱት ተነጥለው እስር ቤት እንደቀሩ ይናገራሉ። ይህ ደግሞ በህገ መንግስቱ በይቅርታና በምህረት አዋጁ መሰረት ተገቢ ያለመሆኑን ጠቅሰው ከሌሎች ጠበቆች ጋር በመሆን አቤቱታ ማቅረባቸውን ይናገራሉ።
የአቤቱታው ፍሬያዊ ጭብጥ መንግስት ቀደም ሲል በታህሳስ ወር እነሱ የራሳቸውን ግምገማ አደረገ ያለው ሁኔታ ለሀገሪቱ ሰላም የሚበጅ አይደለም በሚል የቀድሞ ጠቅላይ ሚኒስትር ታህሳስ 5/2010 ይመስለኛል በቴሌቪዥን በሬዲዮም ለህዝቡ መግለጫ ሰጡ። የሰጡት መግለጫ የሚለው በጥቅሉ የፖለቲካ እስረኞችንና አንዳንድ ሰዎችን ነው። እንግዲህ አንዳንድ ሰዎችን የሚለው በእኛ በህግ ቋንቋ በልማድ ከፖለቲካ እስረኞች ብቻ በደረቅ ወንጀል የተከሰሱ ብለን ነው የምናስበው። በጥቅሉ የፖለቲካ እስረኞች የሚባሉት ግን ከፖለቲካ ጋር በተያያዘ የሚከሰሱት በብዛት በሽብር ወንጀል የሚከሰሱት ናቸው። ምክንያቱም አንደኛ የሽብርተኝነት አዋጁ በራሱ ከፖለቲካ ጋር በተያያዘ ነው ሽብር ይፈጸማል ብሎ የተደነገገው። በሁለተኛ ደረጃ አቃቤ ሕግም ክሱን ሲያቀርብ የፖለቲካ ዓላማ ይዘው በሚል ግልጽ በሆነ ፖለቲከኞችን ነው የሚከሰው። ከዚህ አንጻር የፖለቲካ እስረኞች ይፈታሉ ተብሎ ነበር፣ ምህረት ተደርጓል ተብሎ ነበር የተነገረው በጠቅላይ ሚኒስትር አማካኝነት። ነገር ግን እስካሁን ድረስ የዚያ ምህረት ተጠቃሚ አይደሉም በሚል ነው። አፈጻጸሙ በሁለት መንገድ እንደሚፈጸም ነበር በጠቅላይ ሚኒስትሩ የተነገረን። አንደኛው በክርክር ሂደት ላይ ያሉት ክሳቸው እንደሚቋረጥ፣ የተፈረደባቸው ደግሞ ፍርድ እየተደረገላቸው እንደሚለቀቁ ነበር የተነገረው። ሌላ መስፈርት አልነበረም በጠቅላይ ሚኒስትሩ ገለጻ። እንግዲህ የመንግስትን ውሳኔ በቀጥታ የሚያስተላልፉት የሀገሪቱ ከፍተኛውን ስልጣን ጠቅላይ ሚኒስትሩ ናቸው። እዛ በኋላ በጠቅላይ ሚኒስትሩ ያልተገለጸ አዲስ መስፈርት ይኖራል የሚል ግምት የለንም። በህግ አነጋገርም ሊኖር አይችልም። ነገር ግን ለዚህ የመንግስት ውሳኔ ተጠቃሚ ያልሆኑት ደንበኞቻችን ክስ መቋረጥ ከተጀመረ በኋላ ወደ 5 ወር ያህል እየደረሰ ነው። አሁን እያነሳ ነው ያለነው አቤቱታ በተለይ ለፍርድ ቤት እያቀረበ ነው ያለነው አቤቱታ የወንጀል ህግ አንቀጽ 230 ምህረት በደረገ ጊዜ ሁሉም እኩል ተጠቃሚ ይሆናል ይላል። ክርክሩን መቆም አለበት ይላል። ያን መሰረት በማድረግ ፍርድ ቤቶች ልታከራክሩ አይገባም የሚል ነው ወደ ፍርድ ቤት አቤቱታ የምናቀርበው። ጠቅላይ አቃቤ ህግ ደግሞ የመንግስትን ውሳኔ ስታፈጽም የዜጎች መብት እኩል መከበር አለበት፣ በኢትዮጵያ ህገ መንግስት አንቀጽ 25 ላይ የዜጎች መብት በቀለም፣ በዘር፣ በሃይማኖት በምንም ሳይከፋፈል እኩል እንደሚጠበቅ ይደነግጋል። በሌላ በኩል ኢትዮጵያ የተቀበለቻቸው ዓለም አቀፍ ህጎች ኢንተርናሽናል ሁማን ራይት ዲክሌሬሽን የሚባለው በአንቀጽ 7 ላይ እንደዚሁም የሲቪልና የፖለቲካ መብቶች ቃል ኪዳን ስምምነት ይባላል እሱም እንዲሁ በአንቀጽ 26 ላይ እኩል ጥበቃ ይደረግላቸዋል፣ እኩል ህግ ዋስትና ይደረግላቸዋል ይላል። እነዚህን አላከበርክም እና የቀሩት ተከሳሾች ያለምንም ምክንያት ነው እስካሁን ድረስ የክስ ሂደታቸው እየታየ ያለው። በተለይ ከፊሎቹ እየተፈረደባቸው ነው አሁንም ጥፋተኛ እየተሰሙ ከኛ አንጻር መብታቸው እኩል ሊጠበቅ ይችላል በሚል ነው አቤቱታውን እያቀረብን ያለ ነው።
አቤቱታቸውን ለጠቅላይ አቃቤ ሕግ በጋራ ያቀረቡት ጠበቆች አቶ አለልኝ ምህረቱን ጨምሮ አቶ ወንድሙ ይብሳ፣ አቶ ሄኖክ አክሊሉና አቶ አዲሱ ጌታነህ የተባሉ በአጠቃላይ አራት ጠበቆች ናቸው። አቶ ወንድሙ ይብሳ በበኩላቸው በፖለቲካ ምክንያት በሚታወቁም ሆነ በማይታወቁ እስር ቤቶች ታስረው የሚገኙ እስረኞችን ቁጥር ለማወቅ በጣም አስቸጋሪ ነው ይላሉ።
በመላ ኢትዮጵያ ውስጥ ያሉ እስረኞች ይታወቃሉ የምለው እንኳን ሲኛ አሳሪዎቹም የሚያውቁ አይመስልም። ምክንያቱም ለ27 ዓመታት ይታሰሩ ይሞቱ ይኑሩ የማይታወቁ በተለያዩ የፖለቲካ ድርጅቶች አመራር ውስጥ የነበሩ ለምሳሌ እነ ነዲ ገመዳ አይነት የኦነግ የሽግግር ጊዜ ባለስልጣን የነበረና መሰለ እሱ ጓደኞች ከዛ ወደዚህም ይህ በጣም በርካታዎቹ በኢትዮጵያ ውስጥ ፎቅ ብቻ አይደለም የተስፋፋ። እስር ቤቶችን በየቦታው በጣም ተጠናክሮ በጣም የተስፋፋ በመሆኑ ቀደም ሲል በኢህአዴግ ውስጥ ይሰሩ የነበሩ ወጥቶ በመጻፋቸውን በቃላቸውን በሚሰጡት መረጃ እዚህ ሀገር ውስጥም ባሉት ከሚታወቁት ህጋዊ እስር ቤቶች ይልቅ በጣም የማይታወቁ እስር ቤቶችም ከመኖራቸው አንጻር ጠቅለል ባለ መልኩ እንኳን እኛ አሳሪዎቹን የሚያውቁ አይመስልም። ወይም ደግሞ የመንግስት አካላትም ቢሆኑ በተሟላ በሀገሪቷ ውስጥ ያለውን ታሳሪ ቁጥርና የእስር ቤቱንም ቁጥር ማወቅ በጣም ያስቸግራል። ምክንያቱም በኢትዮጵያ ውስጥ ታይቶ በማይታወቅ ሁኔታ የእስር ቤት ብዛት፣ የእስረኛ ብዛት በተለይ በዚህ ከፖለቲካ ጋር የተያያዘ በመሆኑ ማወቁ ያስቸግራል። ነገር ግን አሁን እኛ እንኳን እንደ ኦሮሞ ፌዴራሊስት ኮንግሬስ ወይም ደግሞ አሁን ከ2008 ዓመተ ምህረት ጀምሮ በነበረው እንቅስቃሴ የእኛ ድርጅት በግርድፉ 100% እርግጠኛ ባይሆን በግርድፉ እንኳን ወደ 30-40 ሺህ የሚገመቱ ሰዎች እንደታሰሩ በእርግጥ ከውስጥ የተለቀቁ አሉና ማወቁ በጣም ያስቸግራል የሚል ስሜት ነው ያለን።
ሌላው ጠበቃ አቶ አዲሱ ጌታነህ በወንጀል ህጉ መሰረት በአንድ አይነት ወንጀልና በአንድ መዝገብ የተከሰሱ ተከሳሾች የአንደኛው ክስ ሲቋረጥ የሁሉም አብሮ ሊቋረጥ እንደሚገባ ጠቅሰው አዲስ ለተሾሙት ጠቅላይ አቃቤ ህግ አቤቱታ ማቅረባቸውን ይናገራሉ።
ሮቡ ዕለት እኛ እንደውም የተወሰኑ ጠበቆቹ ነን በጋራ አንድ አቤቱታ ለጠቅላይ አቃቤ ህግ አቅርበን ነበረ። የአቤቱታው አጠቃላይ ሁኔታ የቀሩ እስረኞች ወይም ያልተፈቱት እስረኞች ህጉንም የተከተለ መንግስትም ደግሞ አደርገዋለሁ ብሎ ቃል በገባው ሁኔታ እያደረገው አይደለም። ምክንያቱም ማንኛውም ጉዳይ በተመሳሳይ ኬዝ እና በተመሳሳይ ወንጀል የተከሰሱ እስረኞች በተመለከተ የወንጀል ህጉም የሚፈቅደው የአንደኛው ሲቋረጥ የሁሎችም እንደሚቋረጥ፣ ህገ መንግስታችንም ሰዎች ሁሉ እኩል ናቸው በሚለው ሁኔታ ለአንደኛው የተለየ መብት ተሰጥቶ ለሌላኛው ደግሞ የሚከለከልበት ሁኔታ ስለሌለ ከህግም መንግስትም ከዚህ በፊት የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ከገባው ቃል ጋር የሚቃረን ስለሆነ መንግስትም ቃሉን ያክብር ህጉን የሚያስፈጽም በሚል ለጠቅላይ አቃቢ ህጉ አሁን በቅርቡ ለተሾሙት ጠቅላይ አቃቢ ህግ ሶስቱን ገብተን ነግረናቸው ነበረ። በእርግጥ በተወሰነ ደረጃ ሊያነጋግሩን ሞክረዋል። ግን በትክክል ማን ማን ቀሩ፣ የእናንተ ጉዳይ የሚመለከተው ማን ማን ነው የሚል የሰዎችን ገልጻችሁ አምጡና እንነጋገርባታለን ብለዋል። በአጠቃላይ የነበረ ሁኔታ እንግዲህ አስቂ ነው። በጥቅሉ መንግስት ሊፈታ የፈለገው ወይም ደግሞ የተናገረው በዚህ ጉዳይ ላይ የሀገሪቱን ሰላምና መረጋጋት ለመጠበቅ በሚል ሁሎችንም የሚመለከት ነው። ግን አፈጻጸሙን በተመለከተ ግን ማስረጃ አለኝ ያላቸውንም ፈቷል፣ ማስረጃ የሌላቸውንም ፈቷል። አሁን እንዲሁም ማስረጃ የሌለባቸው ተቀምጠዋል። ሰው የገደለና ንብረት ያወደመ ይቆያል ነበር ያለው። አሁን ግን ሰው ገደለ ብሎ የከሰሳቸውን ማለት ነው፣ እኔ በክሱ አቀራረብ መሰረት ገለዋል ብሎ የከሰሳቸውን ወይም ደግሞ ንብረት አውድመዋል ብሎ የከሰሳቸውን ፈቷል። በአንጻሩ ምንም አይነት ድርጊት ያልፈጸመ በተመሳሳይ ኬዝ ወይም በአንድ መዝገብ የተከሰሱትንም በእስር ቤት አስቀምጧል እና በገባው ቃልም ሆነ ከህጉ አንጻር ምንም እዚህ ግባ የሚባል ስራ አይደለም
ቀሪ እስረኞችን በተመለከተም አሁንም ድረስ ጨለማ ቤት በቅጣት ላይ የሚገኙ እስረኞች እንዳሉ አቶ አዲሱ ጨምረው ተናግረዋል።
እንደውም በባለፈው ሳምንት ሰኞ ዕለት የኔን ደንበኞች ለማናገር ይቼ ነበረ። እንደውም ሰሞኑን በተፈጠረ ግርግር እዚሁም የረሃብ አድማና እንደዚሁ ድብደባ ሁሉ የነበረባቸው አሉና ከዞን አንድ ብቻ ወደ ዝዋይ ወደ ዞን 5 ጨለማ ቤትና ወደ ዞን 4 የተወሰዱት 97 እስረኞች ናቸው ብለውኛል። ከዚሁ በሽብር ብቻ የተከሰሱት ማለት ነው። አንደኛውን እንግዲህ የነገሬ ነው የኔም ደንበኛ ዞን አንድ ነበር የነበረ ዘመነ ጌቱ ይባላል። በለሱ ያናገርኩት ከዞን አንድ ወደ ዞን 5 ነው እሱን የሚወሰዱት። እንግዲህ በግርግርና እንደዚህ ፈጥራችኋል ወይም ደግሞ ልታሳምጹ ነበር ተብለው እንኳ ከዞን አንድ
ወደ ዞን አንድ ተቀለሏቸዋል በሽብር የተከሰሱትን ቅሊንጦ ማለት ይሄን ከዞን አንድ እንኳን ወደ ዝዋይ ወደ ዞን 5 እና ዞን 4 የተወሰዱት 97 ናቸው እና እንግዲህ በዚህ ቁጥር እንኳን እንግዲህ ረብሻ ተነሳስተው ነበር የተወሰዱት 97 ከሆኑ ሌሎቹም እና ምን ያህል ናቸው የሚለውን መገመት አዳግትም በጣም ብዙ ስረኛ ናቸው እንደነገሩኝ ከሆነ በጣም ከፍተኛ ቁጥር እንዳለ ነው የነገሩኝ እንደው ይሄን ያህል ቁጥር ነው ባይባልም ማለት ነው
በሌላ በኩል ይህ ዘገባ እስከተጠናቀረበት ድረስ እስረኞች ከእስር የተለቀቁ ሲሆን ቤተሰቡና ጠበቆቻቸው ግን አሁንም በብዛት ይቀራሉ ሲሉ አቤቱታ ማቅረባቸውን ቀጥለዋል። በሌላ በኩል በሽብር ወንጀል ተከሶ ከአምስት ቀናት በፊት ከእስር የተለቀቀው አቶ ቶሎሳ በዳዳ በየእስር ቤቶቹ በጣም ብዙ እስረኞች ይገኛሉ ሲል ለአሜሪካ ድምጽ ተናግሯል። በቅርቡ የተሾሙት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ መንግስት በቀሪ እስረኞች ላይ የሚሰጠውን ውሳኔ በተመለከተ ምላሽ እንዲሰጡን የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ቆንጆ ዘገባ ነበር ጽዮን፣ አመሰግናለሁኝ። የተከበራችሁ አድማጮች እናንተም እስቲ አስተያየቶቻችሁን ጣል ጣል አድርጉ፣ ተሳተፉ። በእነዚህ ጥያቄዎች ዙሪያ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ደግሞ ጽዮን ግርማና
ሶሎሞን አባተንን። ወደ ተከታዩ ዝግጅታችንን ሸጋገር። የኢትዮጵያውያን የልማትና መረዳጃ እንቅስቃሴ በዋሽንግተን ዲሲና አካባቢዋ።
በዋሽንግተን ዲሲ፣ በቨርጂኒያና በሜሪላንድ ነዋሪ የሆኑ ኢትዮጵያውያንና ትውልድ ኢትዮጵያ አዲስ አይነት የንግድና የመረዳጃ ማህበር መስርተው እየተንቀሳቀሱ ናቸው። ድርጅቱ የኢትዮጵያ አንድነት የመረዳጃና የልማት ማህበር ኮርፖሬሽን ወይም በምህጻር ኢዩኤስዲኤ ኮርፖሬሽን ይባላል። ሰለሞን ሰሞኑን መሪዎቹን አግኝቶ አነጋግሯቸዋል። የቦርዱ ሰብሳቢ አቶ አሰግድ ሸነገለኝ፣ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ጌታቸው ምትኩ፣ የፕሮጀክት ኃላፊው አቶ አበበ ማንደፍሮ ናቸው ስለ ማህበራቸውና ስለ ድርጅታቸው ማብራሪያ የሚሰጡት። ወደዚያው እንዝለቅ።
ሶስታችሁንም አመሰግናለሁኝ። እስቲ በቅድሚያ ስለ ኢዩኤስዲኤ ንገሩኝ። ምንድን ነው ኢዩኤስዲኤ? እንዴት ተሰባሰባችሁ? ከአቶ አሰግድ ልነሳ።
አዎ እንግዲህ ይገርማል፣ ይሄን ስሙን ለማውጣት እንኳን ብዙ ጊዜ ፈጅተናል። የሀገር ፍቅር የባህልና የታሪክ ነው መነሻችን። በጣም አስበንበት ብዙ ተማክረን የተጀመረ ነው እና አንድ ሁለት ሶስት ስሞች ካለዋወጥን በኋላ መጨረሻ የኢትዮጵያ አንድነት ቢባል የተሻለ ነው በሚል በድምጽ ብልጫ ጸደቀና የኢትዮጵያ አንድነት መረዳጃና ልማት ማህበር በሚል ብዙ ቆየ። አንድ 5 ዓመት ከቆየን በኋላ ራዕያችንን ለማሟላት ይሄ ማህበር የግዴታ አትራፊ መሆን አለበት የሚል ትኩረት ሰጥተን፣ አንዳንዶችም በየቦታው እስከ 20 ሺህ ብር መረዳጃም የሚሰጡ አሉ፣ እናንተ እንዴት ነው የማታሳድጉት የሚልም ጥቆማ ይመጣ ስለነበረ።
መረዳጃ ሲሉ እድር ማለት ሆኖ?
መረዳጃ እድር ነበር።
እሺ።
ከዛ ብዙ ካጠናን በኋላ በተለይ የማህበሩ ሲኢኦ አሁን የኮርፖሬሽኑ ማለት ነው፣ ኮርፖሬሽኑ ከሆነ በኋላ ነው ይሄ አሁን የማወራው፣ ከዛ በፊት የነበረውን ነው። እና እስቲ እባክህን ብዙ መስሪያ ቤቶች ስትመራም የኖርክ ነህ እንዴት ነው ስለው አበረታታኝ። አጠናና መረዳጃነቱንም ሳንለቅ አትራፊ ማድረግ እንችላለን አለን። ሁላችንም እንዴት ነው ብለን ካልኩሌት አድርጎ ምን ብሎ እስከ 800 ሰው እስከምንሞላ ድረስ ባጭሩ እንቆያለን በነበርንበት። ከዛ በኋላ ግን 20 ሺህ ብር መክፈልም ከኪስ እንደሚያደርጉት እንደ ሌሎቹ አሁን እንደሚነገረን ማድረግም እንችላለን። ትርፋችንም ማካፈል ዲቪደንድ በየአመቱ እንችላለን። እንደውም የልጅም ከ18 ዓመት በታች የሆነውን እርዳታም ልናደርግ ለአባላት እንችላለን የሚል ከዛ በላይ ያሉት ደግሞ ወጣቱን የማሰባሰብ አላማ ስላለን እነሱ በግንባር መግባት አለባቸው በፊት ባልና ሚስትም ባንድነት ሆነ የነበረውን የለም ከፈለጉ ካሁን በኋላ አትራፊ ድርጅት ነው በግንባር መግባት አለባቸው። አንድ ካምፓኒ ልክ እሱ ጌታቸው ያመጣው ነው ራሱም ፍሬንጅ ቤነፊት ለሰራተኞች እንደሚያደርግ ሁሉ ይሄም ድርጅታችን ሰራተኞቹን ወይም አባላቱን ልዩ ልዩ ቤነፊት ሊሰጥ ስለሚገባ እሱ ውስጥ ምናካትትስ በሚል በጣም አዋቂ የሆነ ቢዝነስ ሎየር ካሜሮናዊ ይመስለኛል ተገኘ። አጥንቶ ይሄ ነገር እስካሁን ታወቀ ባይሆንም የማይቻልበት ምክንያት የለም ብሎ በዲሲም በምንም ከመከርን በኋላ በቪርጂኒያ ህግ መታቀፍ ቻልንና ላይሰንሱን አወጣን።
መረዳጃና የንግድ ስራን ማለት ሆኖ ሁለቱን አጣምሮ ለመውሰድ ማለት ነው።
ገባን ቀጥታ ወደ አትራፊነት ኮርፖሬሽን የሚለው ታከለ። ያንን ስም አንለቀም እስከመጨረሻው አላማውንም ስለማንተው አሁን ወደ አትራፊነት መሄድ አለብን። ኢትዮጵያ አንድነት መረዳጃና ልማት ማህበር የሚለው ስም እንዳለ ኮርፖሬሽን የሚለው ሲጨመር ግን አትራፊ ሆኗል ማለት ነው ይሄ ድርጅት። እና ይሄን በዚሁ ንጓዝ ተባባልን። ጥሩ ሆነና ተስማምተን ተመሰረተ። ይኸው አሁን እንደምታየው ወደ 600 ነው ባልሳሳት አባላት ደርሰናል። አሁንም እየገቡ ናቸው። በፍጹም ዩኒክ የሆነ ሌላ ቦታ እኛ እስካሁን እንደምናውቀው የሌለ አይነት ነገር ፈጥረናል። በጣም በመረዳዳት በመተሳሰብ ስራውን አንዱ ባይኖር ሌላው ሸፍኖ በዛ ላይ ደግሞ የፕሮጀክት አጥኚዎቹ ኢንጂነሮቹ የታወቁ ኢንጂነሮች ናቸው። ብዙ ስራ እየተሰራ ነው። አሁን ቤት ለጽፈት ቤትም ይሁን ትርፍ ለማግኘት ለአዳራሽም ወይም ደግሞ ቶሎ ገንዘብ ማግኘት ነው ዋናው አላማችን እና አባላትን ደግሞ ማሟላት ነው። በዛ ደረጃ ላይ ደህና እንትን ደርሰናል። ከባንክም ብድር እስከ ማስፈቀድ ደርሰዋል። ያን ያክል አድገን ያለ ነው እልሃለሁ።
በጣም አመሰግናለሁ አቶ አሰግድ። እስቲ ወደ ኮርፖሬሽኑ ዋና ስራ አስፈጻሚ ወደ አቶ ጌታቸው ደግሞ ልዙር።
አመሰግናለሁ አቶ ሰለሞን። ይሄኛው መጀመሪያ እድር ነው የነበረው። እድሩን አፈረስንና ኮርፖሬሽን አቋቋም። አሁን እንዳለ ይሄ ፕሮፊት ሜኪንግ ኤንቲቲ ነው፣ ቢዝነስ ኤንቲቲ ነው። ግን እያንዳንዱ ቢዝነስ ኤንቲቲ ደግሞ የራሱ እንደ ፍሪንጅ ቤኔፊት የሚሰጣቸው ነገሮች አሉ። አንድ መስሪያ ቤት የተቀጠረ ሰው በብዙ ነገር ሊረዳ ይችላል። ሜዲካል ሊረዳ ይችላል።
ያው ብዙ ጥቅማ ጥቅሞች አሉ።
ጊዜ በችግር ጊዜ እንደ ፍሪንጅ ቤኔፊት ይሰጠዋል። እና ስለዚህ የእኛ ኮርፖሬሽን ለአባላቱ የሚሰጣቸው ፍሪንጅ ቤኔፊቶች ናቸው እነዛ። እንዳለ ግን የተቋቋመው እንደ ቢዝነስ ነው፣ እንደ ቢዝነስ ኤንቲቲ ነው። ለዚህ ነው ኮርፖሬሽን የተባለው። የኮርፖሬሽኑ ደግሞ ሲ ኮርፖሬሽን ነው እና ስለዚህ በቨርጂኒያ ሕግ መሰረት ታክስ አይዲ ተሰጥቶት በ2016 ኦክቶበር መጨረሻ ላይ የተቋቋመ ኮርፖሬሽን ነው። አሁን እድር አይደለም። ልክ እንደ ኮካኮላ፣ ልክ እንደ ባንኮች ቢዝነስ ኤንቲቲ ነው። ባንኮቹ ወይም ኮካኮላ ለሰራተኞቹ የሚሰጠው ቤኔፊት እንዳለ ሁሉ ይሄም ድርጅት ደግሞ ለአባላቱ የሚሰጣቸው ቤኔፊቶች አሉ። በዚህ አይነት መልክ ነው የምናየው።
ስለዚህ ሁለቱንም አጣምራችሁ
በነበርንበት ጊዜ 50 አካባቢ ነበር። 53-54 ከዛ በኋላ እድር ውስጥ የነበራቸውን ካፒታል ወደ ሼር ለውጠን ከውጭም ደግሞ ሼር እንዲገዙ አድርገን ሌሎቹ የእድር አባላት ያልነበሩት ሼር እየገዙ ይህን ኮርፖሬሽን እንዲያቋቁሙ ነው የተደረገው። በአሁኑ ጊዜ በርከት ያሉ አባላት አሉን። ገንዘባችንም ወደ 200,000 አካባቢ ደርሰዋል ከሼር ሽያጭ የምናገኘው ገንዘብ። እና ፕሮጀክት ጀምረን ደግሞ አሁን ጥናቱንና የማስፈጸሙ ስራ ላይ ነው ያለ ነው። ስለዚህ መንግስትም ህግም የሚያውቀን እንደ ነጋዴ ድርጅት ነው። ታዲያ ምንድን ነው አላማው ከተባለ ኢትዮጵያኖች ተባብረው አንድ ነገር መፍጠር ይችላሉ። ትንሽ ገንዘብ አዋጥተው ያን ያዋጡትን ገንዘብ ደግሞ አንድ ቋት ውስጥ በመጨመር አይምሯቸውንም ደግሞ በማገናኘት ችሎታቸውን በማገናኘት ጥበባቸውን ደግሞ በማዋሃድ አንድ ትልቅ ነገር መስራት ይችላሉ። ይሄ ነው እንግዲህ አላማው። አሁን በዚህ በጀመርነው ኮርፖሬሽን ውስጥ ፕሮጀክቶችን ስናንቀሳቀስ ሁለት ኢንጂነሮች አጠገባችን አሉ። አንደኛው እዚህ ኢንተርቪው ውስጥ ያለው ኢንጂነር አበበ፣ እንደገና ደግሞ ኢንጂነር ሲራክ፣ ኢንጂነር ኤልያስ አሉ። ስለዚህ አሁን እነዚህ ሰዎች ባለሙያዎች ናቸው። አይምሯቸውን በማሰባቸውን ድርጅት ማቋቋም ይችላሉ፣ መገንባት ይችላሉ ነው። እና ገና ያልተደረሰበት ገና አለ። ብዙ ሰዎች ገና ይመጣሉ ብለን እንገምታለን። እርግጥ ምንድን ነው ፕሮጀክት ከጀመርን በኋላ አዳዲስ ሰዎችን ላንቀበል እንችላለን። ምክንያቱም አንድ ፕሮጀክት ከተጀመረ በኋላ ኮርፖሬሽኑ የአንዱን ሸር ዋጋ መገመት ስለማይችል ያን ጊዜ አይታወቅም። እና ፕሮጀክት ተጀምሮ በተጀመረበት ጊዜ የአንድ ሸር ዋጋ ይሄን ያህል ነው ተብሎ አሁን እንደምናገረው መቶ ነው የአንድ ሸር ዋጋ እንደምንለው አንድ ሸር ዋጋ መቶ ነው 125-130 ማለት ስለማንችል ፕሮጀክቱ ከተጠናቀቀ በኋላ ነው ሂሳብ ተሰርቶ ኦዲት ተደርጎ የለም አሁን የአንድ ሸር ዋጋ ይሄን ያህል መሆን አለበት ተብሎ እንደገና ሽያጭ የሚጀመረው። ስለዚህ አሁን ወደ 550-560 አባላት አሉ። አሁንም እየመዘገብን ነው። ፕሮጀክት ከጀመርን በኋላ ግን ምዝገባችን እናቆማለን። ምናልባት በአንድ ወር በሁለት ወር ውስጥ እናቆማለን ምዝገባውንም። አዳዲስ አባላትም የመቀበሉ ነገር ያቆማል ማለት ነው።
አባሎቻችሁ ኢትዮጵያውያን ወይም ትውልደ ኢትዮጵያ ብቻ ናቸው?
አዎ፣ አባሎቻችን በህጋችን የሚፈቅደው ለኢትዮጵያውያን ነው። ግን ለኢትዮጵያውያን ብቻ መወሰን አይቻልም በዚህ ሀገር ደንብ መሰረት። ስለዚህ ምን ይላል ደንባችን ውስጥ? ማንኛውም ሰው የአሜሪካ ሲቲዘን የሆነ ማመልከቻውን ያቀርባል፣ ቦርድ ኦፍ ዳይሬክተርስ ሲወስኑ አባል ይሆናል የሚለው። ግን መሰረታዊ አቋቋሙ ምንድን ነው የተቋቋመው? ኢትዮጵያኖችን ብቻ ለማቀፍ ነው። ኢትዮጵያኖችን ብቻ አባል ለማድረግ ነው። ከኢትዮጵያዊ የተጋባ ማንኛውም ዜጋም እንደዚሁ አባል ይሆናል። ቦርድ ኦፍ ዳይሬክተርስ ሲወስኑ ደግሞ ሌላውንም እንደዚሁ መቀበል እንደሚቻልም ህጋችን ያትታል።
አቶ ጌታቸው አመሰግናለሁኝ። እንግዲህ ይሄ ለአባላቱ ጥቅማ ጥቅሞችን የሚሰጥ ኮርፖሬሽን ለባለ ድርሻዎች ማለት ነው። እንደ ንግድ ድርጅትም ሆኖ እንደ መረዳጃ ማህበርም ሆኖ እንዲቋቋም መስራት፣ በተለይ በአክሲዮን ደረጃ ማለት እንዲህ ስፋት ባለው መሰረተ ሰፊ በሆነ አክሲዮን ደረጃ ማቋቋም በኢትዮጵያውያን ዘንድ በተለይ በውጭ ባሉ ኢትዮጵያውያን ዘንድ ብዙ አይታይም እና ከፕሮጀክት አኳያ እያጠናችሁ ካላችኋቸው ስራዎች አኳያ ወደ አቶ አበበ ማንደፍሮ ልመለስ ነው። በዚህ ፕሮጀክት ጥናት ውስጥ ካሉ ኢንጂነሮች አንዱ እርስዎ ነዎት እና ሊሆን የሚችል ነገር ነው ወይ? የሚታይ ነገር ነው ወይ? ምን እያደረጋችሁ ነው ለመሆኑ በፕሮጀክት በኩል በእናንተ በኩል? አቶ አበበ፣
በፕሮጀክት ጥናት በኩል ብዙውን አሁን ትኩረት የሰጠነው በሪየል ስቴት ነው። ሪየል ስቴት ስንል ያው ቤቶች ሰርተንም ሆነ ጠግነን በመሸጥ ትርፍ ለማግኘት የምንችልበትን መንገድ፣ እንዲሁም አዳራሾች ሰርተን ወይም ያሉትን በማሻሻል ወደ አዳራሽነት ቀይረን በማከራየት በልዩ ልዩ አገልግሎቶች በማከራየት ገቢ የምናገኝ መንገድ እዛ ላይ ነው። አሁን እያተኮር ያለ ነው ሪል ስቴት ላይ ነው።
አሁን ለመጀመሪያ ያሉ ነው። እሺ፣
ለመጀመሪያ
እና እንዲህ አይነቱስ አሰራር ውጤት ሊያስገኝ ይችላል ወይ? እርስዎ መቼም ኢትዮጵያም ውስጥ ሆነው በመንግስት ስራም በኃላፊነት ደረጃ በጣም ብዙ ልምድ ያለዎት ነዎትና እንደ ባለሙያም እንደዚሁ ሲመለከቱት ይቻላል ወይ እንዲህ አይነቱን ፕሮጀክት ጀምሮ ከመደጋገፍ ከመረዳዳት ጋር አብሮ ማስኬድ፣ ጥቅማ ጥቅሞችን ለባለድርሻ አባላቱ ከመስጠት ጋር አብሮ ማስኬድ?
እዚህ ላይ የሶሻል አስፔክቱና ይሄ በፕሮጀክት የሚደረገው እንቅስቃሴ ሁለቱን ለየት እናድርገው። ሜጀር ኦብጀክቲቫችን በቢዝነስ ውስጥ ተሳትፎን ማትረፍና መነገድ። ከዚህ በተጨማሪ እንግዲህ ለዚህ ፐርፐስ ሲባል አክሲዮኖች እየሸጠ ነው፣ አባሎቻችንን እያሳደግን። አንድ ሰው አባል ለመሆን በትንሹ 3 ሼር ገዝቶ አንዱ ሼር 100 ብር ነው፣ 300 ብር ይዞ ይገባል። ጣሪያው ደግሞ እስከ 600 የሚደርስ ሼር እየገዛ ይሄዳል እና በምናገኘው ገንዘብ ያንን ገንዘብ ወደ ኢንቨስትመንት ለመጠቀም የሶሻል አስፔክቱን ስንመለከት
ማህበራዊው ገጽታ ማለት ነው።
ማህበራዊውን ገጽታ በምናይበት ጊዜ አንድ አባላችን የኮርፖሬሽኑ አባል ሼር ሆልደር ማለት በህይወት ከዚህ ዓለም በሞት ቢለይ ለዛ ሰው የምንሰጠው ገንዘብ አለ። ጣሪያው 20 ሺህ ብር ነው። ለቤተሰቡ ወደ 800 አባላት ብንደርስ 25 ብር ከራሳችን አዋጥተን ለሟች ችግር ልንደርስ እንችላለን። እና ይሄ ገንዘብ ከአባላት በነፍስ ወከፍ ከኪሳቸው ይዋጣል እንጂ የኮርፖሬሽኑን ገንዘብ አይነካል። እና ያው ለመረዳዳት በሚል መንገድ
ይሄ ነበር ጥያቄ። ንግዱንና እንደዚህ አይነቱን መረዳዳት እንዴት ነው አብራችሁ ጎን ለጎን ለማስኬድ የምታስቡት የሚል ጥያቄ ለማንሳት ነው። እና የመነገድ ብቻ ሳይሆን የመረዳዳትንም ሀሳብ ይዞ የመሄድ ነው እንጂ የዚህ የኮርፖሬሽኑ ዋና ሀሳብ ንግድ ነው። እርስዎም ዋና ስራ አስፈጻሚውም ሊቀመንበሩም እየገለጻችሁልኝ እንዳላችሁት፣ እስቲ ወደ ዋና ስራ አስፈጻሚው ልመለስና ከዚህ ከቤቶች ግንባታና ሽያጭ በተጨማሪ የምታስቧቸው የኢንቨስትመንት አካባቢዎች አሉ?
አዎ፣ መጀመሪያ በዚህ በንትሩ ላይ ትንሽ እንደው ጣል አድርጌ ልይ። ሶሻል እና የማህበራዊ እና የቢዝነሱን እንትን ሁለቱ በጣም ይጠላለፋሉ፣ አብሮ አይሄዱ። ስለዚህ ምንድን ነው አንደኛው የመስመር ስራ ነው፣ ማህበራዊ የስታፍ ስራ ነው። ስለዚህ ከዋናው ስራ ጋር መገናኘት የለበትም። አንድ ትንሽ የስታፍ ቦክስ ተሰጥቶት ለብቻ የሚሰራ ነው። አካውንትም እንደዚሁ ተለይቶለት በባጀት የሚሰራ ነው። ከህዝብ የሚዋጣ ገንዘብ አለ፣ ከአባላት የሚዋጣ ገንዘብ አለ። ያን ገንዘብ ማኔጅ ማድረግ ነው። ኢንዲፐንደንትሊ ከመስመር ስራ ተለይቶ የሚሰራ ነው። ይሄኛው
ከቢዝነስ ተቋሙ ከኮርፖሬሽኑ ነጻ ነው።
ዱፕሊኬሽን ኦፍ ወርክም ይመጣል፣ መጠላለፍም ይመጣል፣ ዌስትም ይመጣል። እንደገና ደግሞ ከነጨራሹ ለቢዝነሱ የተያዘውን ገንዘብ ደግሞ የመሻማት ባህሪም ሊያሳይ ይችላል ያኛው ማህበራዊ። ስለዚህ ሁለቱን ለይተን ነው የምናየው፣ ያኛው ለብቻ፣ ይሄኛው ለብቻ። ትልቁ ዛፉ የትኛው ነው? ቢዝነሱ ነው። እና ቢዝነሱን ነው የምናካሄደው
ብቻ። ዋናው
የኛ ድርጅት የተቋቋመው በማንኛውም ትርፍ በሚያስገኝ እንቅስቃሴ እንዲሳተፍ ነው። አሁን እኛ ፕላን እናደርጋለን። መጀመሪያ ፕላን ያደረግነው ምንድን ነው? ገንዘብ አግኝተን ትልቅ ነገር የምንሰራበትን ነገር ነው። አሁን ማንኛውም ትርፍ የሚያስገኝ ነገር ሁሉ ማድረግ እንችላለን በአሁኑ ጊዜ፣ ምክንያቱም አላማችን ገንዘብ ማግኘት ነውና። ትንሽ ጠርቀም ያለ ገንዘብ ካገኘን በኋላ አንድ ነገር ላይ ማተኮር ይቻላል። አሁን ግን ቅድም ኢንጂነር አበበ እንደተናገረው ቤት ጠግነን መሸጥ፣ 3-4 ታውናውሶች ምናምን ሰርተን መሸጥ፣ በዚህ የምናገኘው ገንዘብ ይገፋናል ወደፊት በገንዘብ በኢኮኖሚ አኳያ። ከዛ በኋላ ትልቁን ነገር መስራት ይቻላል። ትልቁ ነገር ምንድን ነው? ለምሳሌ አሁን አዳራሾች፣ ቅድም እየተናገረ ነበር ኢንጂነር፣ አዳራሾች በጣም ያስፈልጋሉ። ሰው የእኛ ማህበራዊ ነገሩ በጣም የተሳሰረ ነው። በግራጁዌሽኑም፣ በበርዝዴቱም፣ በምኑም በምኑም የእኛ ሰው አዳራሽ ይፈልጋል። በለቅሶውም፣ በምኑም፣ በሰርጉ ይሄን ሰርቪስ ራሱን ማሟላት አንድ ነገር ይሆናል። ምክንያቱም የማህበረሰቡ ችግር ነው። እኔ ልጄን በምድርበት ጊዜ አዳራሽ የተከራየ ነው ሜናሰስ ነው። ስለዚህ ጓደኞች ከሜሪላንድ ሜናሰስ መሄድ አለባቸው ማለት ነው። እንግዲህ ተመልከቱ ፍርቀቱ እና ማዕከላዊ የሆነ ቦታ ላይ ለሁሉም አገልግሎት የሚሰጥ አንድ ነገር ያስፈልገናል። ዲኮሬትድ የሆነ ለዚህ አገልግሎት የሚውል ፕላንድ የሆነ አዳራሽ ተቋም ያስፈልገናል። ከዚህ ጋር የተያያዙ ነገሮችም በአንድ ላይ ደግሞ ቼን ሰርቶ ማካሄድም ይቻላል። ኪሳችንን አይተን የገንዘብ አቅማችንን አይተን ወደፊት እንትን የምንለው ነው። እነዚህ ነገሮች ሁሉ ትናችን ውስጥ አሉ። በረዥሙ እቅዳችን አጭሩ
ከምርት ጋር የተያያዙ
ፕላናችን ገንዘብ አግኝተን እኛ የምንጠነክርበትን ነው የምንጠነቃበትን ነው። ትልቅ አቅም ስናገኝ ወደ ትልቁ ነገር እንዘላለን። ስለዚህ ነው አሁን ቤት ገዝተን መሸጥ፣ ቤት ሰርተን መሸጥ የሚለው ነገር የመጣው ገንዘብ ለማግኘትና ለማሰባሰብ ነው።
በነገራችን ላይ ወደ ኢትዮጵያስ የመዝለቅ ሀሳብ አለ? እዛም እንደዚሁ ኢንቨስት የማድረግ የመስራት አንዳችሁ ልትመልሱልኝ ትችላላችሁ በዚህ ላይ? አቶ አሰግድም
መናገር እየፈለግኩ ነው።
እሺ አቶ አሰግድ
እናመሰግናለን። ዛሬ ጥሩ እንትን ያጋጠመን ኢትዮጵያውያን አብሮ መብላት እንጂ አብረው መስራት አይችሉበትም እየተባለ ሲነገር የኖረውን ተረት ወደ ተረትነቱ መልሰን እኛ አብሮ መስራት እንደምንችል በተግባር ለማረጋገጥ በምንም መልኩ ቢሆን ኢትዮጵያዊ መረዳዳትንም ይዘን ለመጓዝ ባህላችን ታሪካችንም እንዲሁ እንደጠነከረ ልክ እንደ ጁሶች ከአራት መቶ ዓመት በኋላ ልጆቻቸው ሁሉ ነገር አውቀው እንደሄዱት የእኛም ልጆች እንደዛ እንደሚሆኑ ራዕዮቻችን እነዛ ጭምር ሲሆኑ ገንዘብ ካለ በሰማይ መንገድ አለ፣ ገንዘብ ከሌለ ምንም መስራት ስለማይቻል አትራፊው ግን ራዕዮቹን መስራት እንደሚችል ስላረጋገጥን ነው በቀጥታ ያንን አፍርሰን አትራፊ ያደረግነው። በዚህ መልኩ እንግዲህ ለመጓዝ ደግሞ በመካከል አዳዲስ ነገሮች ከሂደት ትምህርት እያገኘን አክለናል። ለምሳሌ አሁን ብዙዎች እንደውም እንዴት በፊት መዋጮ የለም ስትሉ ነበረ የሚሉም አሉ። 10-10 ብር በየወሩ ብናዋጣ ይሻላል። አንዳንዶች ደግሞ ገንቢ እንትን ያላቸው እንደውም 10 አንሷል ወደ 20 ብታረጉም ያሉ አሉ። እኛ ህዝቡን አብረን እንዲሄድ ለማድረግ ልክ ማን ነው ሌኒን ወደ እንትን ሄድ ካትበሉኝና ከሰልማ አደን እንትን ውስጥ ሄዶ ሽክ ብሎ ክረባት አስሮ ምን ብሎ ያስተምራቸዋል። አንተ ሌኒን ትቀልዳለህ እንዴ? እኛ እንደዚህ ተልኮስኩሰን እያየህ ከረባትህን እያሰርክ ስለ ወዛደራዊ ዓለም አቀፎ እንታወራና አሉ። ኖ ኖ ኖ አም ትራይንግ ቱ ብሪንግ ዩ ቱ ሌኒን ኖት ቱ ቴክ ዳውን ሌኒን ቱ ዩ።
እናንተን ወደ እኔ ደረጃ ለማምጣት ነው።
ስለዚህ ምንጊዜም የኢትዮጵያን ህዝብ አብረን ለማሳደግ ኢትዮጵያ ውስጥ ገብተንም ቁም ነገር ለመስራት እንደውም አንዳንድ ያነሳናቸው እንዲሁ ህልም ብለው ወይም ምኞት እንደ አስጎብኚ ድርጅት አሁን አዲስ አበባ እንትን ብንል የእኛ አባላት ማንኛውም ኢትዮጵያውያን አውቀውት ሄደው የሚያርፉበት አስጎብኝቶ ደግሞ ኢትዮጵያን እንዲያውቁ አድርጎ የሚመልስ ትርፍም ያመጣል። ያው አትራፊዎች ነን እና እንደገና ሀገራችንንም ያሳያል፣ ያስተምራል ለትውልዱ። ልጆቻችን እንኳን ሳይተዋወቁ የሚያገቡትን እንኳን እያጡ እንትን ይላሉ። እኛ ያንን ሁሉ በማገናኘት ወጣቱ በሙሉ እየተገናኘ አትራፊም ሆኖ እንዲቀጥል እናንጥፍለት መንገድ ብለን የጀመርነው ስለሆነ ያንን ነገር እነዚህን ራዕዮች ምንም እንኳን አትራፊ ድርጅቱ ውስጥ እንደ ዋናነት ሊገለጹ ባይችልም አሉ፣ በእርግጥ ተጽፏል ህጋችንም ውስጥ ቢሆን እና እነሱም እንዳሉ ግን አትራፊ ድርጅት ነው እንትናችን። ማትረፍ 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 መበርታት ኢትዮጵያም ውስጥ እንደ ግድብ እንደምን ራዕዮች ነው የምናወራው። አሁን ምኞት ብዙ ስራዎች እንሰራለን። ኢትዮጵያ ሰላም አላችሁ ሆይ ስላልከን ነው መጀመሪያ ኢንተርናሽናል ነው የሚለው ማህበራችን ዓለም አቀፍ ነው። በውጪ በየቦታው ቅርንጫፎችን ፈጥረን ምንም ብለን ሀብታሞች ስንሆን ኢትዮጵያ ውስጥ ደግሞ እንሰራለን። ለጊዜው እንደ ሌሎች አንዳንዶች ተቸግረዋል። የትም ውጭ ሀገር ያሉትን አባላት በማድረግ ሰው በሞተ ቁጥር ከኪሳቸው ፈልገው ሰዎቹን በማግኘት ማስከፈል እንደሚያስቸግራቸው ገብቶናል። ስለዚህ ለዛ ብለን ያችን 10 ብር የማድረጋችን ሁሉ ብዙ ነገሮችን ስናይ በጣም ደስ የሚል በቅንነት እንዴ ከሆነማ አሁንም ተቃሚ ነው ይላል የምንሰራ ስለሆነ ትልቅ ስራ ዓለም አቀፍ እና አገር አቀፍ የሚሆን መንግስት አከል የሚሆን በልማት በኩል ታላቅ ህልም ታላቅ ራዕይ ነው ያለን እኔ ጌታ።
እሺ
እንትንሽ ለማስጨበጥ ያክል ነው።
እሺ እሺ አመሰግናለሁ ሊቀመንበር አሰግድ። ለመሆኑ የእናንተ አባል መሆን የሚችሉት አሜሪካ ውስጥ ያሉ ብቻ ናቸው ወይስ የትም ያሉ ይሄንን የራዲዮ ፕሮግራም የሚያዳምጡ ሰዎች በመላው ዓለም ያሉት ኢትዮጵያ?
ቬሪ ጉድ ቬሪ ጉድ። በአሁኑ ጊዜ ቀደም እንዳልኩት ሩቅ ያሉትን ፈልገን ማግኘቱም ሊቸግረን ስለሚችል እስከምንጠናከር ድረስ ዋሽንግተን ዲሲ፣ ቪርጂኒያ እና ሜሪላንድ ሜትሮፖሊታን ኤሪያ ውስጥ ያሉ ነዋሪዎች ብቻ ናቸው የምንቀበለው። እንዲህ እንዲህ እየበረቱ ነው። አሁን የዛሬውን እንኳን ሲሰሙ ብዙ ሰዎች እንደሚመጡ አውቃለሁ። እንዲረዱ ማድረግ የኛ ፈንታ ነው። ትልቅ ስራ ነው የምንሰራው። ለጊዜው 3ቱን ሴቶች ነው። በኋላ ግን ሰፊ ነው የሚሆነው። ዓለም አቀፍ ነው የኔ ጌታ።
እሺ እስቲ አሁን ወደ ማጠናቀቁ ንግግራችንን ሌሎችም አባሎቻችሁን ከፕሮጀክትም ጋር የተያያዙ በአመራር ደረጃም ላይ ያሉ ሰዎችን እንደዚሁ እያሳተፍን መነጋገራችንን እንቀጥላለን። ለማጠቃለያ ግን የምታክሉት ነገር ካለ ለአቶ አበበ?
ኢንጂነር አበበ።
እሺ እንግዲህ ሁሉም እንቅስቃሴያችን ከገንዘብ ጋር የተያያዘ ስለሆነ በተቻለ መጠን ብዙ አክሲዮኖች ለመሸጥ እቅድ አለን እና አንድ ሰው አባል ለመሆን ቢያንስ 3 ሼር በ300 ብር መግዛት አለበት ብለናል። ከዛም እስከ 16 ጣ ድረስ ማሳደግ ይችላል። እና በዚህ ባለችው አጭር ጊዜ ውስጥ አባላት ተመዝግበው ሼር ገዝተው ለዚህ እንቅስቃሴ ገዛ እንዲያደርጉ እነሱም በኢንቨስትመንት ውስጥ እንዲሳተፉ በዚህ በተጠቀሱት 3 አካባቢዎች ያሉ ኢትዮጵያውያን ነዋሪዎች ጆይን እንዲያደርጉን ነው እኔ በዚህ አጋጣሚ ጥሪውን የማቀርበው።
አቶ አሰግድ፣
አብሮ መስራትና ማደግን የመማማርና የማስተማር ግዴታ አለብን። እንስሳት እንኳን ተረፈ አካላቸውን፣ ቀንዳቸውን፣ ቆዳቸውን፣ ስጋቸውን ለአገልግሎት ትተው ይሄዳሉ። አንድ ሰው ምድር ላይ ሲኖር መልካም ስራውን መሬት ላይ ትቶ ማለፍ አለበት። ዋናው ሞቷችን እሱ ነው። እኛ ደግሞ ዋናው አላማችን ያቀድነውም ሀብታሞች ለመሆን ነው። ይሁን እንጂ ዋናው ሀብታችን ሰው ነው። የኢትዮጵያ ሕዝብ እንደሌላ ሁሉ ሰው ሆኖ እየተመካከረ እንዲያድግ እንዲከብርም ጭምር ነው እና ወገኖቻችን፣ ይሄ ማህበር ለየት ያለ እድገትን የሚሰጥ ልጆቻችሁን የሚያስተዋውቅ ልጆቻችሁ በተለይ የተማሩ ልጆቻችሁ የተማሩትን ትምህርት በስራ ላይ እየዋሉ የሚቀጠሩበት የሚመሩት የሚሰሩበት እስከ ሀገራቸው የሀገራቸውን ፍቅር ይዘው ገብተው የሚያለሙ የሚሆኑበት ታላቅ ድርጅት ስለሆነ እባካችሁ ተሽቀዳድማችሁ ተመዝገቡ። እኛ አሁን የቀረን እንግዲህ ወደ 200 ምናምን ነው ማለት ነው። ከዛ በኋላ ስራ አስፈጻሚው ወይም አቶ ጌታቸው እንዳለው እንደገና ተጠንቶ ምን ተብሎ በስንት ሺህ ብርም አባል መሆን እንደሚቻል አሁን አናውቅም። ስለዚህ አሁን የመግቢያችሁ እድል ይቺ ጠባቧ ናት እና ሁላችሁም ግቡበት። ይሄ ነገር ገና እየተስፋፋ እያወቃችሁት በዓለም የተበተኑ ሁሉ ያደርጉታል፣ ይፈጽሙታል የሚል ነው እኔ ተስፋዬ። በፍጥነት ተመዝገቡ፣ ተካፈሉበት፣ እንመካከር፣ ጠይቁን። ደግሞ በበኩሌ ስልክ ቁጥሬ 202-315-9005 ነው። በተለይ ደግሞ ሲኢኦውን ቢጠይቁ በጣም ጥሩ ነው። በዛ መሰረት በደንብ እየተብራራላችሁ እያወቃችሁ፣ ያላወቃችሁ አትሁኑ፣ እያወቃችሁ ግቡ። እኛ ሰው ነው የምንፈልገው ከሁሉም በላይ። ዶክተር አብይ እንኳን ምን ልስጥ ሲሉት አይ እኔ ገንዘብ ልመና አይደለም የመጣሁት ሰዎችን ነው የሚሰቃዩ ሰዎችን ፈታልኛለን። ትልቅ ነገር፣ ትምህርት የሚሆን ነገር እና እንዲህ አይነት እንትን አለብን በውስጣችን። በጣም ነው አሁንም ደግሜ የአሜሪካን ድምፅ ሬዲዮ ማመሰግነው። እያስጠናን ባለሙያዎችን ሁሉ እግዚአብሔር ሰጥቶናል። በእውነቱ በስንት እንትን የማናገኛቸውን እግዚአብሔር አምጥቶ አሳክቶታል። እሱ ደግሞ ይፈጽመዋል። የኢትዮጵያ አምላክ ኢትዮጵያን እንድታበብ ስለሚያደርጋት የእኛንም ማህበር እንደዚህ እንዲያበብ ያደርገዋል። እግዚአብሔር ይባርካችሁ። ይኸው ነው መልእክቴ። ታንኪዩ።
የኢዩኤስዲኤ ዋና ስራ አስፈጻሚ አቶ ጌታቸው ምትኩ።
እሺ፣ አመሰግናለሁ አቶ ሰለሞን። ሁለት ነገር ነው እዚህ ሀገር የተማርነው። አንደኛ ቁጥር ራሱ ጉልበት ነው፣ ገንዘብም ጉልበት ነው። እኛ ሁለቱን አንግበን ነው እየተጓዝን ያለ ነው። ቁጥራችን በጨመረ ቁጥር ተደማጭ እንሆናለን። ገንዘባችን ሰብሰብ ካደረግን አቅም አለን። ሁለቱ ላይ ነው ኢንፋሲስ ያለን፣ በሰው ቁጥርም በገንዘብም። ሶስተኛ የተማርነው ነገር ቢኖር ምንድን ነው፣ እዚህ ሀገር ቪዥኑ ካለ ምንም ማድረግ ይቻላል። የተስተካከለ ቪዥን ካለ ምንም ማድረግ ይቻላል። ቪዥናችን ማደግ ነው፣ ቢዝነስ ማቋቋም ነው።
ልክ ሌሎች የማህበረሰብ ክፍሎች እንደሚያደርጉት ሁሉ ልክ እንደ ኮሪያንስ ማድረግ እንችላለን። ይሄን ለማድረግ ደግሞ መሰባሰብ፣ እኛም መሰባሰብ ገንዘባችንም ደግሞ በአንድ ቋት ውስጥ መጨመር። ይሄን ካደረግን የማናድርግበት ምክንያት የለም። እዚህ ሀገር ለማድረግ ቀላል ነው ከተሰራ። ይሄን ነው እንግዲህ በዚህ በሶስት በአራት በአምስት በስድስት ወር ውስጥ ያጠና ነው እና የተረዳ ነው። ስለዚህ ከመነሻውም ትክክል ነበር ማለት ነው ጉዟችን። ምክንያቱም እስካሁን ድረስ እየተሻልን እዚህ ለደረጃ ላይ ደርሰናል። አሁን ከሁሉም በላይ የምንፈልገው በርከት ያለው አባላትና ከአባላት ደግሞ ገንዘብ ነው። ይሄ ደግሞ ጠቅም ያለ ኢንቨስትመንት ላይ ብዙ ያሳርፈናል። እና ያለኝ የመጨረሻ መልእክቴ ምንድን ነው? ለተወሰነ ጊዜ ነው ይሄ የአክሲዮን ሽያጭ የሚቀጥለው እና ኢትዮጵያን እንዲህ አይነት ፍላጎት እንዲህ አይነት ምኞት አብሮ የማደግ ፍላጎት ያላችሁ ሁሉ ቅድም በተነገረው ስልክ ቁጥር ወይም eusda-corp.com እየገባችሁ ቅጽ አለ፣ ቅጹን እየሞላችሁ አባላት እንድትሆኑ እጋብዛለሁ። እኛ ባንጨርሰው ልጆቻችን ይጨርሱታል። እኛ ግን የጀመርነው ነገር አሁን የሚያመረቃ ስለሚሆን ልጆቻችንም ዘሎ እንደሚገቡበት እርግጠኛ ነው የምንሆነው እና ስለዚህ እንረባረብና ይሄን የኢትዮጵያ ድርጅት እናሳድገው። ይሄን ነው ማለት ፈልገው። አመሰግናለሁ ሰለሞን።
የEUSDA ኮርፖሬሽን የቦርድ አባላትና መሪዎች አቶ አሰግድ ሸነገለኝ፣ አቶ ጌታቸው ምትኩና አቶ አበበ ማንደፍሮ ለጊዜያችሁ ለሰጣችሁን ማብራሪያ በጣም አመሰግናለሁ። ደህናም ሹ።
እኛም በጣም እናመሰግናለን። እግዚአብሔር ይባርክ። ደህናም ሹ።
አሚን። ደህናም ሹ።
ሰለሞን፣ በጣም ጥሩ ዝግጅትና ቃለ ምልልስ ነበር ያካሄድከው። እስከ ማጠቃለያው ከቴዲ አፍሮ ወይም ከቴድሮስ ካሳሁን ቀላል ይሆናል የተሰኘ
ይሆናል ቆንጆ ጋር ይመረጥሽው
አድማጮቻችንን እንተዋቸው። ቀላል ይሆናል
ሰነን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮቱ የቀባንን ህብረት ፈራን ፍቅር ፈራን Yeah.
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰሎሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።